የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት ወደ ጅዳ ሳውዲ አረቢያ ሄደው የነበረ ጊዜ ንጉስ ሳልማን ለሁለቱም መሪዎች አድናቆታቸውን ገልጸው ሽልማትም አድርገውላቸዋል። ኢትዮጵያ ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ ጋር ያለችበት የሞቀ ግንኙነት ኢትዮጵያን ወደ የመን ጦርነት ይጎትታት ይሆን የሚል ስጋት እያሰሙ ያሉ ብዙዎች ሲሆኑ ያንን ስጋት በሐሳብ ደረጃ እንደሚያከብሩ ያስታወቁት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሚኒስትር አቶ ፍጹም አረጋ ሀገሪቱ ወደዚያ ቁርቁስ የምትገባበት ምክንያት እንደሌለ ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይና በሌሎችም አካባቢያዊ ጉዳዮች ላይ ምርምር የሚያደርጉትና ጽሑፎችንም የሚያወጡት የቀድሞው የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ ባወጡት አንድ ጽሑፍ የአካባቢውን ጂኦፖለቲካዊ መስተጋብርና ተጽዕኖ አሳዳሪ ያሏቸውን ዓለም አቀፍ የዲፕሎማሲ ምጣኔ ሀብታዊና ወታደራዊ እንቅስቃሴዎችን ተንትነዋል። ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ፣ እንደምናመሽው።
ጤና ይስጥልኝ ሰለሞን አባተ፣ እንደምን አለ?
እግዚአብሔር ይመስገን። የት ነው ያሉት አሁን ሻለቃ?
እኔ አሁን ናሚቢያ የሚባል ሀገር ነው ያለው።
ዊንድሆክ ነው ያሉት?
ዊንድሆክ ወጣ ብሎ እዛ አካባቢ ነው ያለው።
ሻለቃ ሰሞኑን አንድ ጽሑፍ አውጥተው ነበረ፣ የኢራንና የሳዑዲ አረቢያን የባላንጣነት ግንኙነት አስመልክቶ እና ለአፍሪካ ቀንድ አካባቢ ሁለቱ ወገኖች እያደረጉ ያሉትን በበላይነት በአካባቢው ለመቆየት ወይም አካባቢውን ለመያዝ እያደረጉ ያሉትን ትግል የሚጠቋቁም ጽሑፍ አውጥተው ነበረ። ሻለቃ ለመሆኑ ምንድን ነው ስጋቶ?
አመሰግናለሁ ሰለሞን። በመጀመሪያ የጽሁፉን ጥናት የምናጠነው አንድ ድርጅት አለ፣ የምንሰራበት ድርጅት በቮለንቲርስ በሪሰርቸርስ
እርስዎ የሚመሩት ድርጅት ነው።
ሪሰርች አፍሪካ ስትራቴጂክ ኤንድ ሴኩሪቲ ስታዲስ የአፍሪካ ስትራቴጂ እና የሴኩሪቲ ምርምር ድርጅት ነው። ስራችን በአፍሪካ ውስጥ ግጭቶች እንዳይፈጠሩ የተፈጠሩም ካሉ የሚቀዘቅዙበትን መንገድ መመራመርና ጽሁፎችን መበተን ነው እና ምርምሮችን ለመንግስታትና ለሚያገባቸው መበተን ነው። ሌላ ምንም አላማ የለንም፣ አንወግንም። ግን ኦብጀክቲቭ ሆኖን ከራቅ ብለን ሁኔታዎቹን ተመልክተን ይሄ ነገር ይሄን ይመስላል እንዲህ ይመስላል ብለን ግምገማ እናቀርባለን። ያንን ተመርኩዘው መንግስታት የራሳቸውን ፖሊሲ ይቀይሳል። ሀገራቸው ጥቅም በሚመች መንገድ ፖሊሲያቸውን፣ የውጭ ፖሊሲያቸውን ይቀይሳሉ። የኛ አላማ ይሄ ነው። ስለዚህ ሀሳብ ስናቀርብ ወግነን አይደለም፣ ለኢትዮጵያ መንግስትም ሁሉም ያንን መንግስት ወግነን አይደለም። ይሄንን በተመለከተ በቅርቡ የወጣው ጽሁፍ በኢራንና በሳውዲ አረቢያ በሚመራው ግሩፕስ መካከል በአፍሪካ ቀንድ ላይ የሚደረገው ፉክክር ምን ይመስላል የሚል ነው። ያ ምን ይመስላል የሚለውን እሱ ነው ለማብራራት የሞከርኩት እና ረጅም ነው። ግን በጠቅላላው ኢራንና ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ሆነው ጋልፍ አላያንስ የሚባሉት ቡድንና የሱኒ
የፋርስ ባህረ ሰላጤ አካባቢ ሀገሮች ጥምረት ማለት ነው።
የፋርስ ባህረ ሰላጤ የኢራን እንግዲህ የሺአ ተከታዮች አስከትሎ ኢራን የራሱን ኃይል እዛ አካባቢ የራሱን ደጋፊዎች እያቋቋመ ነው። አንድ አላያንስ አለ። በዚህ በኩል ደግሞ በሳውዲ አረቢያ እና በዩናይትድ አረብ ኤምሬትስ ሲመራ የሱኒ አላያንስ ሆኖ ተፈራርሞ ያው አንዱ ከአንዱ ጋር ነው። የመን ላይ የምናየው ጦርነት የየመን ጦርነት አይደለም፣ ከየመን ህዝብ ጋር የተያያዘ አይደለም። የኢራንና የሳውዲ አረቢያ የነዚህ ጦርነት ነው የመን ውስጥ የምናገኝ ፕሮክሲ የሩቅ በረጅም ርቀት የሚደረግ የነሱ ነው። አሜሪካን እዛ ውስጥ አለበት።
በጃዙር ሚካኤል ማለት ነው።
አዎ በጃዙር እሱ ነው። እና እንግዲህ ይህንን ለማድረግ አፍሪካ ቀንድ ውስጥም እንግዲህ እያንዳንዳቸው ሽሚያ ያደርጋሉ። አሁን ማንን እንያዝ ከማን ጋር እንወግን የሚል ፉክክር አለ። ይሄ ፉክክር ነው በዛ ጽሑፍ ላይ ለማሳየት የሞከርኩት። ምንድን ነው የሚታየው አሁን በአፍሪካ ቀንድ ላይ ስንል እዛ ላይ የሚታየው ያው በግልጽ የሚታየው የሚታወቀው የሚሊተሪ ቤዝ ጦር ሰፈሮች የማቋቋም ውትድርና ትምህርት የመስጠት መሳሪያ የማቅረብ ብዙ እንቅስቃሴዎች አሉ በእነዚህ ወገኖች። ኢራን ከዛ ስዕል ውስጥ ወጥቷል። ምክንያቱም ሱዳን ነበር የሞከረው፣ ኢራን ከዛ ስዕል ወጥታለች። አሁን በአጠቃላይ የገልፍ አላያንስ ነው እንግዲህ እዛን የሚያደርገው። አሰብ ላይ ያው እንደሚታወቀው ዩናይትድ አረብ ኤምሬትስ ቤዝ አለው፣ መሰረት አለው። አሰብ ላይ ሳውዲ አረቢያ ለመስራት እየሞከረ ነው። ቱርክ ደግሞ ሶማሌ ውስጥ አላት። ከዛ በጠቅላላው ጅቡቲን ያየነው እንደሆነ ጅቡቲ በአለም ውስጥ የሌለ የጦር ሰፈር ክምችት ነው ያለው። ጃፓንና ቻይናዎች አዲስ የመጀመሪያ ጊዜያቸው ነው በውጭ ሀገር በአፍሪካ ውስጥ በአፍሪካ አካባቢ ቤዝ መሰረቱ። ጃፓንና ቻይናም ሳይቀር ቤዝ አላቸው፣ አሜሪካ ቤዝ አለው፣ ፈረንሳይ ቤዝ አለው። እና የነዚህ ሁሉ ትርምስ ነው እዛ የምናው።
ወደ 11 የሚሆኑ ሀያላን መንግስታት ጅቡቲ ላይ ወታደራዊ መደቦችን እንዳቋቋሙ ነው ከተለያዩ ምንጮች የምሰማው።
ልክ ነው ሁሉ አለ እንደሱ ሁሉ ገዘብር ያለው እዛ ጽሁፍ ላይ ሁሉ አለ ጅቡቲ ላይ ያ ሁሉ ክምችት። እንግዲህ ምንድን ነው የምንለው ለምንድን ነው ትላለ። አንዳንዱ የኢኮኖሚ ጥቅም አለው በኢኮኖሚ አንጻር ነው የኢኮኖሚ ስትራቴጂክ ነው የኢኮኖሚ ጉዳይ ነው። ሌላው ደግሞ የፖለቲካ ጥቅም ያላቸው እና የሚያራምዱት አጀንዳ ያላቸው ናቸው። ስለዚህ አለ ምክንያት እዛ አልተከማቸውም። እንግዲህ ጅቡቲ ያለችበት ያ ባህረ ሰላጤ በቀይ ባህርና ህንድ ውቅያኖስን የሚያገናኘው ወደ ሜዲትራኒያን የሚያገናኘው ወይ በጣም ወሳኝ የሆነ ቦታ ነው። ቀይ ባህርን በጠቅላላ አረቦች ሲመኙት የነበረ ከአረብ ሊግ ፈረሰ። አረብ ሊግ በነበረበት ጊዜ ዋና አላማቸው ቀይ ባህርን የአረብ ባህር ለማድረግ ነበር የሚፈልጉት። ያ አልሆነም። አሁን ዩናይትድ አረብ ኤሚሬትስና ሳውዲ አረቢያ በሚያደርጉ ሽምነት ቀይ ባህር ላይ ሙሉ ቁጥጥር አላቸው። ግብጽ ከነሱ ጋር ነች፣ ሱዳን ከነሱ ጋር ነች፣ የመንን ለመያዝ እየሞከሩ ነው። ኤርትራም ያው በጋልፍ አሊያንስ ውስጥ ተባብራለች እና አሁን ቀይ ባህር ንጹህ ሶማሌ ውስጥ ቤዝ አላቸው። በጠቅላላ ያንን ሰላጤ ቁጥጥር ውስጥ አግብተውታል። በዚህ አንጻር ነው እንግዲህ ይህንን ፉክክር ስናይ የፖለቲካ ይዘት ስላለው ማናቸውም አገሮች እዚህ አሊያንስ ውስጥ ሲገቡ የፖለቲካ ግንኙነት ሲፈጡ ይሄንን መመዘን ያስፈልጋል። አጀንዳቸው ምንድን ነው የሚለው። ሩሲያ ሱዳን እየገባች ነው። ህንድም እንደገና ሌላው ቀርቶ ህንድ እንኳን ጅቡቲና እዛ አካባቢ ለመግባት እየሞከረች ነው። በጠቅላላ ብዙ ትርምስ ነው እዛ ውስጥ ያለው እና እዚህ ትርምሱ ሲገባ የፖለቲካ ትርፍም አለ ኪሳራም አለ። ያ የፖለቲካ ጥበብ ያላቸው ሰዎች ያንን መዝነው ነው የሚገቡት። ምን ያስከትልብኛል የሚለው የሃይማኖት ምክንያት አለው እና እንደሚታወቀው የሳውዲ አረቢያ አላማ በመንግስትም መንግስትና ሃይማኖት አንድ ስለሆነ የሳውዲ አረቢያ አላማ ውሃቢዝን ለማራመድ አፍሪካ ውስጥ በጠቅላላው በመካከለኛው ምስረቅም በጠቅላላው ያ አላማ ስላላት ያንንም ለማራመድ ጭምር ይህን የምናገረዋለን። ማስረጃዎች ሁሉ አሉ። ስለዚህ ይህን ሁሉ ይዘት ስላለው ከዛ ይዘት ጋር ተመዝኖ ነው የፖለቲካ ግንኙነት ሊፈጠረው ለማለት ነው። ያንን ለማስጠንቀቅ ነው ያ ጽሁፍ የቀረበው።
እንግዲህ ሻለቃ ዳዊት፣ በተለይ ደግሞ ኢትዮጵያ የትኩረት ማዕከልም ሆና አያታለሁ አንዳንድ ቦታዎች ላይ በጽሁፎም ውስጥ ማለት ነው። በዚህ ሁኔታ ውስጥ በጠቅላይ ሚኒስትር አብይ አህመድ አስተዳደርና በሳዑዲ አረቢያ እንዲሁም በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት የተሟሟቀ ይመስላል። እነዚህ ሀገሮች ድጋፋቸውን ለኢትዮጵያ በግልጽ እየቸሩ ነው እየሰጡ ነው ማለት ይቻላል። ሰሞኑንም ጠቅላይ ሚኒስትሩ ወደ ጅዳ ሄደው ሽልማት አግኝተዋል። እንደዚሁም ፕሬዚደንት ኢሳያስ አፈወርቂ የኤርትራው። በዚህ ሁኔታ ውስጥ እዚህ ውስጥም ከገለጹት ሁኔታ ጋር ሲያስተያዩት ምንድን ነው የሚመስለው የኢትዮጵያ ወደዛ መሳብ ወይም በዚህ ቡድን ውስጥ ብዙ መታየት?
አዎ ከእንግዲህ በእኛ በኩል በእኔ በኩል ሁኔታዎችን ማሳወቅ ነው። ካሳወቁ በኋላ ያ የመንግስት የሚወስደው እርምጃ ከአገሩ ጥቅም ጋር አያይዘው ይወስዳል የሚፈልገው እርምጃ። በእኛ ግምት ግን የምንፈልገው ምንድን ነው ባለማወቅ ሳይሆን አውቀው የሚገቡበት የሚወስዱት እርምጃ መሆኑን ለማሳወቅ ነው እና ጠቅላይ ሚኒስትር አብይ እንግዲህ ይህንን እርምጃ ወስደዋል። እኔ በበኩሌ እኔ ሳይሆን በጠቅላላው እንደው ኢትዮጵያን በተመለከተ ስመለከተው ከኤርትራ ጋር የተደረገው ግንኙነት በጣም የሚያስደስት የሆነ ሁላችንም ሪጅኑንም አካባቢውንም በጠቅላላ የሚያስደስት እና ሰላም እና የኢኮኖሚ ብልጽግና ሊያመጣ የሚችል ግንኙነት ስለሆነ ሁላችንም በግልም የምንደግፈው ነው። በስትራቴጂክ ጥናትም እኛም ሆንን ሌሎችም ብዙዎች የሚደግፉት ነገር ነው። ነገር ግን ከዚህ ጋራ ሲደረግ ከአንዱ ወገን ጋር የወገኑ ላለመምሰል ጥንቃቄ ያስፈልጋል። ለምሳሌ ይሄ ፊርማ ነው ይፈርማሉ የተባለው ሲፈርሙም ያየነው አንድ ፊርማ ነው። ይዘቱንም አላውቅም፣ ግን ጀዳ ሄደው ነው የፈረሙ የተባለው ተቀምጠው ሲፈርሙ የገልፍ ኒውስም ያወራው እሱን ነው። እና ፊርማም ሆነ ይሄ ምናልባት አያስፈልግ ይሆናል። ይህንን በአፍሪካ ዩኒየን ደረጃ ማድረግ እንጂ ተጎትቶ እዛ ሄዶ ማድረግ ተገቢ ነው ተገቢ አይደለም የሚል የኔ አስን ግምት አገባለሁ። ግን አላዋቂ ሊሆን ይችላል እኔ ሁኔታውን አላውቀውም ነገር ግን ይሄንን አረብ ሀገር ሄዶ ጀዳ ሄዶ ከማረግ በአፍሪካ ዩኒየን ውስጥ ማረግ ይሻል ነበር ከአፍሪካ ጋር ያቀራርባል የሚል ግምት አለ።
አዎ ግን የጠቅላይ ሚኒስትሩ ጽህፈት ቤት የሚለው ጀዳ ላይ የተፈረመው የሰላም ስምምነት አይደለም የሰላም ስምምነት ከኤርትራ ጋር የተፈረመው አስመራ ላይ ነው ባለ 5 ነጥብ የሰላም ስምምነት ማለት ነው። ጀዳ ላይ የነበረው ያንን የሰላም ስምምነት ተግባራዊ ማድረግ በሚቻልባቸው መንገዶች የሳውዲ አረቢያ መንግስትና የተባበሩት አረብ ኤሚሬቶች ሊሰጡ የሚችሉትን ድጋፍ የማጠናከሪያ እንደ የጋራ መግለጫ አይነት እንደ ኮሙኒኬ አይነት ነው የተደረገው የሚል ነው።
ጥሩ ነው እንደሱ እንግዲህ ይሄን ቢሆን እኔ ራሴ በዩናይትድ አረብ ኤሚሬትስና ሳውዲ አረቢያ አለ ምክንያቱም ሁሉ ያደርጉት የራሳቸው ምክንያቶች አላቸው።
ምንድነው ብለው ያስባሉ ይሄ
በተለያየ በኢኮኖሚ በኩል የሚፈልጉት አለ ኢትዮጵያ ውስጥ ገብተው እርሻ ማስፋፋት ይፈልጋሉ ለያ ነገር የሚፈልጋ ብዙ ነገሮች ማድረግ የሚፈልጉት አለ ከሱ ጋር ሁሉ የተያያዘ ሊሆን ይችላል። ግን ዝርዝሩን እኔ አላውቀውም የውጭ ጉዳዮቹ ሊመረምሩ ይችላሉ። በእኔ በኩል ግን ስመለከተው በዚያ በኩል ያለው ሁሉ ጊዜ ኢትዮጵያን እዛ ውስጥ ለመክተት የሚደረግ ዘላለማዊ ጥረት ነው በዛ በኩል ያለ በአረቦች በኩል ያለ ይሄ በውጭ ጉዳይ መሆኑን ስናጠና የነበረ ነው በሁሉም ቦታ ስናጠና 40 ዓመት ሙሉ ስጠና የነበረ ነገር ነው እና ያ ሁኔታ ኢትዮጵያን ታሽ እንዳያደርጋት ጥገኛ እንዳያደርጋትና የማትፈልገውን ነገር እንዳታደርግ ሁኔታውን እንዳይከታት ከዛ ደግሞ ለመውጣት በምትፈልግበት ጊዜ ደግሞ ሌላ የመንም ሆነ ሌላ ቦታ እንደተፈጠረ ሁኔታ ደግሞ እዛ ውስጥ ደግሞ ችግር እንዳትገባ ጥንቃቄ ያስፈልጋል። ባለማወቅ እንዳይደረግ የማስጠንቀቅ ጉዳይ ነው።
እዚህ ጋር አንድ ጊዜ ይቅርታ ለማቋረጥ አይደለም ያብራሩልኝ እንደሄዱ ለመጠየቅ ብቻ ነው። ቅድም የገለጿቸው ሰላማዊ የሆኑ ግንኙነቶች መዋዕለ ንዋይ ግንኙነቶች ልማት ግንኙነቶች እንዳሉ ሆነው ምናልባት እነሱን ራሱን በቻለ አጀንዳ ልንፈትሻቸው እንችላለን። እንዳሉ ሆነው መቼም እርሶ የአፍሪካ ስትራቴጂና የሴኩሪቲ ምርምር ተቋም መሪም ነዎትና ተቋሞ በምርምር ደረጃ የያዘው የጨበጠው እነዚህ የፋርስ ባህረ ሰላጤ ሀገሮችም ይሁኑ የአረቢያ ልሳነ ምድር ሀገሮች በአካባቢው ያላቸው ተጽዕኖ ምን እንደሚመስል ያሳየ የሚችል ማስረጃ ካሉት በተለይ ደግሞ ኢትዮጵያን የሚመለከት በተለይ ደግሞ የሰሞኑን የኤርትራ የኢትዮጵያና የሳውዲ አረቢያና የአረብ ኤሚሬቶችን በሌላ ወገን ደግሞ ያለውን ግንኙነት በሚመለከት
በዚህ በኩል ዙር ጥልቅ ውስጥ ማልገባንም እንደዚህ ያለ ማስረጃም የለኝም። ጠቅላላ ያለውን ፉክክር ነው የምንገልጸው። ፉክክሩ ከስትራቴጂክ የሆነ የኢኮኖሚ የሪያየር አይዲዮሎጂ ይህን የመሳሰለ ፉክክሮች አሉ፣ ያ የሚታዩ ናቸው። ያ እንግዲህ አንዱ ከአንዱ ጋር ቢጋጭ አንዱ ከሌላው ጋር የመሰለት ስትራቴጂክ አስተላለፎችን ስለሚለውጥ እዛ ላይ ጥንቃቄ ያስፈልጋል ከማለት ውጪ እኔ ሁኔታው ጥንቃቄ እስካለበት ድረስ የሚጎዳ ነገር ይኖራል ብዬ አላስብም። ነገር ግን ጥንቃቄ ይሞላበት የሚል ነገር ነው መናገር የምንችለው እንጂ ይሄ ነገር ይሄን አመጣ ብዬ የምናገረው ነገር የለኝም። ነገር ግን ሁሉም የራሱን ጥቅም ይዞ እዚህ ስለሚገባ የጦር ሰፈርም ያላቸው ጦር ሰፈርም የገነቡ ሆነ እነሱም ደግሞ በሌላም አንጻር ደግሞ ያላቸውን ጥቅም ለማስከበር ብዙ ጥረት ስለሚያደርጉ እዛ ላይ ማናቸውም ሀገር ሲገባ ሲወግን ጥናትና እውቀት ያስፈልጋል። እኛ ያን እውቀትና ጥናት መስጠት ነው እንጂ ዝርዝሩን ነገር ውስጥ ምንም የማውቀው ነገር የለኝም።
ሻለቃ፣ መቼም እውነት ነው የዓለም ታሪክ የዓለም ፖለቲካ ታሪክ በአጠቃላይ ሀገሮች የራሳቸውን ጥቅም በማስከበር ላይ የተመረኮዘ ነው። በቅድሚያ በሉዓላዊነታቸውና በደህንነታቸው ላይ የተመረኮዘ ግንኙነት ነው የሚያደርጉት ከማንም በላይ የሚያደርጓቸው ግንኙነቶች የሚገቡባቸው ውሎች የራሳቸውን ጥቅሞች የሚያስጠብቁ መሆናቸውን ማረጋገጣቸው አንድ ነገር ሆኖ በአሁኑ የአረቢያ ልሳነ ምድርና የምስራቅ አፍሪካ ጂኦፖለቲካዊ ሁኔታ ኤርትራ፣ ኢትዮጵያ በአንድ በኩል በሌላ በኩል ሳውዲ አረቢያ ሱኒዎች እያሉ ነው የጠቀሷቸው በዚህ ጽሑፎ ውስጥ ምንድነው የሚያስከትለው ችግር? እነዚህ ሀገሮች ወደ ጠበቀ ግንኙነት ቢሄዱ ችግር አለ ብለው ያያሉ? በአጠቃላይ
መወገን ይመጣላ። ከአንዱ ጋር መወገን አንዱና አንዱ ቢጋጩ ከአንዱ ጋር መወገን ሊመጣ ነው።
ኢትዮጵያ ብትወግን የምታጣው ነገር ምንድነው? የምታገኘው ነገር ምንድነው? ያ መወገንስ ከምንድነው የሚነሳው?
የሚወገንበት ጊዜ አለ። የግድ አቋም የሚወሰድበት ጊዜ አለ። አቋም ተወስዶ ምንም የሚያስመጣውን ነገር ሁሉ አገራዊ የብሔራዊ ጥቅማችን ጋር የተያያዘ ስለሆነ የሚያስከትለውን ነገር ሁሉ ለመቋቋም ዝግጁ ነን ብሎ አንድ አቋም ይዞ መግባት ይቻላል። ይሄ ሁሉ ከተመርምሮ ወገን ይችላል። ነገር ግን እንደምናየው በአሁን ጊዜ ይሄን ጋር ተወጋግኖ የደረሰን ጉዳት አለ። ኢራክ ላይ ያለው ጦርነት አለ፣ ሲሪያ ላይ ያለው ጦርነት አለ፣ የመን ያለው ጦርነት አለ፣ ብዙ ቦታ ላይ የሚደረጉ ጦርነት በዚህ ምክንያት ስላሉ ከዛ ውስጥ ላለ መግባት ጥንቃቄ ያስፈልጋል። ዲፕሎማሲው ጊዜ የጥንቃቄ ጉዳይ ነው። ዲፕሎማሲው ለጊዜ መራቅ አይደለም፣ መሸሽ አይደለም። ሁኔታ ውስጥ ገብቶ በጥንቃቄ መስራት ጉዳይ ብሔራዊ ጥቅምን በማይነካ ነገር እንዴት ያለ ዲፕሎማቲክ ግንኙነት ይኖረኛል ብሎ ስትራቴጂክ ሆነ እርምጃ መውሰድና ስትራቴጂክ ሆነ ፖሊሲ መቀየስ ነው ዲፕሎማሲ ማለት። መራቅ አይደለም፣ መገለልም አይደለም። ከኢንተርናሽናል ሲስተም ውስጥ ወጥተን ልንኖር አንችልም። ኢትዮጵያ ማለት ማንም ሀገር ኢንተርናሽናል ሲስተም ውስጥ እንግዲህ ጎበዝ ዲፕሎማት የሚያሰኘው ምንድነው? ኢንተርናሽናል ሲስተሙ እንዴት ኦፕሬት እንደሚያደርግ እንዴት እንደሚሰራ አውቆ የሚወስዱትን አቋም የመውሰድ ጉዳይ ነው ዲፕሎማሲ ይባላል። ይህንን ለማሳወቅ ነው። ይህን ለማለማወቅ መንግስት ራሱ ጥናት ድርጅቶች ላይኖሩ ይችላሉ። ገለል ያሉ ድርጅቶች የበለጠ ያውቃሉ። ከጥቅም አንጻር ሳይሆን ከሩቅ ርቀት ተመልክተው ነገሮችን እነሱን በሚያዩት መልክ ሳይሆን ከውጭ በምንመለከተው መልክ ማሳየት እንችላለን። ያን አይተው መወሰን የእነሱ ጉዳይ ነው። ሞር ኢምፖርታንት ዋናው የራሳቸውን ጥቅም የሚያውቁ እነሱ ናቸው። ሪሰርች ሴንተሮች አይደሉም። ተመራማሪዎች ፋክቱንና ሁኔታውን ማቅረብ ነው። ከዛ በኋላ ግን መወሰድ ያለበትን እርምጃ ለሀገራቸው በሚጠቅም ነገር የመንግስታት ጉዳይ ነው።
እርስዎም አንስተውታል ሻለቃ፣ በዚህ በጽሁፎ ውስጥ ለምሳሌ አንድ እንደ አብይ አንድ ነጥብ ላንሳና የህዳሴ ግድብን ሁኔታ እንመልከት። የግብጽ የጥቅም ሁኔታ አለ፣ ኢትዮጵያ የራሷ የጥቅም ሁኔታ አላት። ግብጽ በዚህ በሳውዲ አረቢያ በሚመራው ትብብር ውስጥ ተሳትፎ አላት፣ ኢትዮጵያ ደግሞ ቅርበት አላት ከጅዳ ጋር ከሪያድ ጋር። እና እነዚህ ሁኔታዎች ኢትዮጵያ ጥቅሞቿን ለማስከበር ልትጠቀም የምትችልባቸው መሳሪያዎች ወይም ቱልስ ሊሆኑ አይችሉም?
መጠቀደም ሊሆን ይችላል፣ ጎጂም ሊሆን ይችላል።
ጎጂም ወገን እስቲ ያሳዩን።
ጎጂም ሊሆን ይችላል። አረብ ሀገሮች በአብዛኛው አብራብ ሀገር ከግብጽ ጋር የተሰለፉ አሉ እና ግብጽን የሚወግኑ አሉ። ብዙ አረብ ሀገሮች ግብጽን ነው የሚደግፉት እና ሱዳንም አረብ ውስጥ ያለችበት ነው። ሱዳንም ብዙ አረብ ሀገሮች ይደግፏታል። ስለዚህ የህዳሴ ግድብም ሆነ በጠቅላላ የናይልን በተመለከተ አባይን በተመለከተ የሚደረጉ እንቅስቃሴዎች ሁሉ የአረብ አቋም ነው። የአረብ አቋም ስለሆነ ይሄ ግድ ሚዛን ይጠይቃል። እንግዲህ ከማጋ ነው የሚወገነው። ኢትዮጵያና ግብጽ ቢጣሉ በዚህ ጉዳይ ላይ ማ ከማጋ ይወግናል የሚለው ነገር እሱ ደግሞ የሚያነጋግር ነው። ይሄ ሁሉ መመዘን አለበት እና ደቡብ ሱዳንም እንደዚሁ አሁን ዩናይትድ አረብ ኤምሬትስ በቅርቡ $3 ቢሊዮን ነው የፎረን ኤክስቼንጅ ሪዘርቫቸው ለማሟላት ብሎ $3 ቢሊዮን አሟልቶላቸዋል። እርዳታም እየሰጣቸው ነው። እንግዲህ ይሄ ሁሉ ከነሱ ጋርም ግንኙነት አላቸው። ስለዚህ ለነዛም እነዚህም በእንደዚህ ያሉ በመሳሰሉ ኢሹስ ላይ የሚወሰዱ እርምጃዎች የግድ ወገናዊነት ሲያመጣ ግጭት ሊፈጥር ይችላል ላይፈጥርም ይችላል። ግን ይሄ እንግዲህ የዲፕሎማሲ እውቀት ነው እና እንደ የጨዋታውን የመጫወት ጉዳይ ነው። ብዙ ነገር ከደቡብ ሱዳን ጋር የጠበቀ ግንኙነት አለው የአረቡ ዓለም በአሁኑ ጊዜ። በተለይ ደግሞ የእስራኤሎች ደግሞ የራሳቸው እንትን አላቸው። ብዙ ትርምስ አለ እዚህ አካባቢ። በጠቅላላ የኢትዮጵያን ከወሰድን የኢትዮጵያ ሁኔታ ከሪጅኑ ከአካባቢው ተገልሎ መታየት አይችልም። ስለዚህ የኢትዮጵያ ሁኔታ ውስጡን እናያለን እንጂ ውስጡን ኢንፍሉዌንስ የሚያደርጉ የውጭ ኃይሎችም ሊኖሩ ይችላሉ አሉ። ስለዚህ ሁሉንም አጠቃለን ካልተመለከትን በስተቀር ነገሮችን በደንብ መረዳት ያስቸግረናል። ይሄ አገር ይሄ በኢትዮጵያ ጉዳይ ላይ አስተላለፉ ምን ይመስላል እያሉ ያጠናሉ ብዬ ነው የማስበው። ውጭ ጉዳይ ስራ የሆነ ይህን ያደርጋል።
እርስዎ የውጭ ጉዳይ ምክትል ሚኒስትር ሆነው አገልግለዋል ሻለቃ። የኢትዮጵያን ፖለቲካ ዲፕሎማሲም ሆነ የዓለምን ፖለቲካና ዲፕሎማሲ አብጠርጥረው ያውቃሉ። ብዙ ጊዜ በኢትዮጵያ ጉዳይ ላይ የምንሰማው የምናየው ነገር ኢትዮጵያ በአካባቢዋ በጠላቶች እንደታጠረችና ስትራቴጂዎች የሚነደፉት ስልቶች የሚነደፉት ኢትዮጵያን ቀለበት ውስጥ የማስገባት ኢትዮጵያን ወደ ችግርና ወደ ቁርቁስ ውስጥ የማስገባት ፖለቲካ እንደሆነ ፖሊሲ እንደሆነ የሚከተሉት አይነት ንግግሮች ትንታኔዎች ሲሰጡ ነው ብዙ ጊዜ የምንሰማው። አንደኛ እንደዚህ አይነቱ ትንታኔና አስተሳሰብ መንስኤው መነሻው ምንድን ነው? ሁለተኛ ጠላት ማሽተት አይመስሎትም ወይ ሻለቃ? በየአጋጣሚው በየነጥቡና በእነዚህ ሁኔታዎች ውስጥ ገብቶ ቅድም እርሶም በነገራችን ላይ አንስተዋታል ይህንን ነገር ከአካባቢው የተለየች አትሆንም እና እነዛን ጠላትን የማሽተት እና በጥርጣሬ የመታየት መንገዶች ውስጥ ከመግባት ይልቅ ወደ ትብብር መንፈስና የዛ እንቅስቃሴ የአካባቢው አካል የመሆን አካሄድና አዝማሚያ የተሻለ ጥቅም አይሰጥም ወይ?
መቼም በሀሳብ ደረጃ የተሻለ ጥቅም ይሰጣል። ነገር ግን በእውነተኛው ዓለም ውስጥ ስንገባ እንደዛ አይሰራም። በእውነተኛው ዓለም ውስጥ ጥቅም ነው የሚገዛው ሁሉን ነገር።
እውነት ነው። ይሄ ግን የኢትዮጵያን ጥቅም ሊጎዳ የኢትዮጵያን ጥቅም ሊጎዳ የሚችል ያካባቢው ሀገሮች ፍልስፍና ወይም መርህ ወይም ፖሊሲ ካለ እርሶ በግሎ እንደ ዳዊት ወልደ ጊዮርጊስ እንደዚሁም ደግሞ በተቋም ደረጃ የአፍሪካ ስትራቴጂና ሴኩሪቲ ምርምር ተቋም ያየው ያነጠረው ነገር ካለ የኢትዮጵያ ውጭ ጉዳይ ሚኒስቴርም ቢሆን ከውጭ ፖሊሲ አኳያ ያያቸው ሊዘረዝራቸው የሚችላቸው ስጋቶች ካሉ ቢነግሩኝ።
መቼም ሁኔታዎች ይለዋወጣሉ። በተለይ የውጭ እኛ ለምሳሌ ባለፈው ጊዜ የምዕራብና የምስራቅ ጦርነቶች በነበረበት ጊዜ ቀዝቃዛ ጦርነት በምንልበት ጊዜ የነበረው አሰላለፍ ለተለየ ነበረ። የዛ ጊዜ ስንተናውም ከዛ ኮንቴክስት ከዛ ትልል ስለሆነ ለየት ይላል። ከዛ በኋላ ዳ ያ ሁኔታም ከተለወጠ በኋላ ደግሞ የመጣው ትልቁ ስጋት ደግሞ አክራሪዎች ኤክስትሪሚዝም በሁሉም አንጻጫ የነበረው ኤክስትሪሚዝም ከዛ በኋላ ደግሞ የሽብርተኝነትና የአክራሪነት ሲመጣ ደግሞ ከዛ አንጻር ይታያልና እንዴት ነው የሚሆነው? አሁን ሳውዲ አረቢያ የዛ ምንጭ ነች ይባላል ነው ደግሞ ብዙ ማስረጃዎች ያሳያሉ።
ከወሃቢዝም ጋር ተያይዞ ነው የሚሉኝ?
አዎ ከወሃቢዝም ጋር የተያያዘ ነው። ወሃቢዝም ለግድ የፖለቲካ ስልጣን መያዝ አለብን የሚል እምነት ያለው ነው። ደግሞ እንደሚታየው ሳውዲ አረቢያ የመጨረሻው ጨቋኝ ሀገር፣ ሁሉንም ህዝብ በፍጹም ገዥነት የምትቆጣጠር ሀገር ነች እና በዴሞክራሲ ረገድ የመጨረሻው ፕሪሚቲቭ የምትባል የመጨረሻው ሀገር ነች። ግን ገንዘብ ስላላት በአሜሪካንም ትከበራለች፣ በአውሮፓም ትከበራለች። ገንዘቧ ብቻ ነው የሚያስከብራት እንጂ በሁሉም በሰብአዊ ትንም ሆነ በፖለቲካውም ሆነ በሁሉም ነገር ፋላቀር ነች። በገንዘባቸው ይህንን የሃይማኖታቸውን አንትን እናራምዳለን የሚለው እምነት ካላቆሙ በስተቀረ በገንዘባቸው ብዙ ነገር ሊፈጽሙ ይችላሉ። ይህን ጥንቃቄ ማድረግ አስፈላጊ ነገር ነው። ቀስ በቀስ አሁን በሉ አልጋ ወራሹ በጣም እየቀዘቀዘ ነው ይባላል። አልጋ ወራሹ ትንሽ ፕሮግሬሲቭ ናቸው፣ ተራማጅ ናቸው።
የመከፈት አዝማሚያ አላቸው።
ሳለ ሊመጣ ይችል ይሆናል አላውቅም። ነገር ግን አሁን በግልጽ የሚታይ ነገር የለም። በዛ ሁሉ ጥንቃቄ ያስፈልጋል እና የእኛ ሀገር በሁሉም እምነቶች በሰላም የሚኖሩበት ወደፊት የሚኖሩበት አገር ስለሆነ እዛ ውስጥ ተገብቶ የማያስፈልግ ክፍተት እንዲፈጠር አንፈልግም። የማያስፈልግ ደረጃ ላይ እንዳለ ጥንቃቄ ያስፈልጋል። ዋናው ከዛ አንጻር እንመለከታለን። ምክንያቱም እንደሌላው አረብ ሀገር ሳይሆን እዛ አካባቢውን በጠቅላላ ስናየው ጠቅላላ ክርስቲያንና እስላም በኩልም አንደኛው የትኛው እንደዘር ጠላቅም ግን የሚኖሩበት ኢትዮጵያ ውስጥ ብቻ ነው። ሌላ ሁሉ ዙሪያችን ስናየው ከዛ አንጻር የለም። ስለዚህ ያ ሁሉ ስጋት ላይ ይጥላል ኢትዮጵያ ምን ሊፈጠር ይችላል የሚል ስጋት። ስለዚህ በሰላም የኖረን ህዝብ ይህን ሃይማኖት ምክንያት አድርጎ ሌላ ችግር እንዳይፈጠር ይሄ ጥናት ያስፈልጋል፣ ክትትል ያስፈልጋል። አንዱ ይሄ ነው። ዱሮ ደግሞ በፊት አሁን እንኳን እየጠፋ ሄዷል የእስራኤል አስተላለፍ ነበር። እስራኤልና የአረቡ ሀገር የኢትዮጵያ አስተላለፍ ያ ነበረ። አሁን ትንሽ እየተለወጠ ሄዷል። ግን ያም ቢሆን የእስራኤል አቋም እስራኤል ቀይ ባህርን እሷም ልትቆጣጠረው ትፈልጋለች። ነገር ግን ድሮ የሚመስለን የነበረው ሳውዲ አረቢያ ጠላት ነበረች፣ የእስራኤል ግልጽ ጠላት ነበረች። አሁን ግን ሳውዲ አረቢያ እና እስራኤል ተስማምተዋል። አስተላለፉ ትንሽ እየለወጠው ነው። ስለዚህ አስተላለፎች በየጊዜው ይለወጣሉ።
በኢራን ላይ ያላቸው አቋም ተመሳሳይ ስለሆነ ሁለቱም ምናልባት የጋራ መገናኛ ነጥባቸው ኢራን ትመስለኛለች።
የጋራው ጠላት ኢራን ነው። የጋራው ጠላት ሲሪያ ነው።
የኢራን የሚመራ ኃይል ማለት
ኢራክ ያለው ሺአ ህዝብ ነው። ሲሪያ ያለው እነዚህም ካታር ደግሞ በበኩሉ ደግሞ ሺአ ህዝብም ስላለው ጥንቃቄ ነው። ካታርን አስወጥተው ነው። ኤርትራና ጅቡቲ ቦርደር ላይ ነበረ ካታር ጦር ሰላም ለመጠበቅ፣ እነሱም ከዛ ወጥተዋል፣ አስወጥቶታል። እና ያ እንግዲህ እንደዚህ ያለ አስተላለፍ አለ። ያ አስተላለፍ ሲገባ ጥንቃቄ ይጠይቃል። ሁሉም የጦርነት አስተላለፍ ነው የምናየው። ዙሪያችን ሲሪያ የጦርነት ነው፣ ኢራክ የጦርነት ነው፣ ሌበኖን የጦርነት ነው። ሁሉም የጦርነት አስተላለፍ ነው። ስለዚህ ስጋት አለ እና ይሄ መጠናት ያለበት ሁሉ ጊዜ የውጭ ጉዳይ ስራ ይሄን ማጥናት ነው።
ሻለቃ፣ ለመሆኑ ኢትዮጵያ አሁን ባለችበት የግንኙነት ሁኔታ ከሳውዲ አረቢያ ጋር በየመን ጦርነት ውስጥ በምንም ደረጃ ቢሆን ልትገባ የምትችልበት ሁኔታ አለ ወይም አሁን እያደረገች ያለችው ለዚያ በተወሰነ መልኩ አስተዋጽኦ ያበረክታል ብለው ያስባሉ?
እኔ አይመስለኝም። እንደዚህ ያለ መንግስት ያለን አይመስለኝም። እንደዚህ ያለ መንግስት ይኖረናል ብዬም አላስብም። በፍጹም የማይታለም ነገር ነው። እኔ ነገር ግን ኤርትራ ጦር አላት ተብሎ ተነግሯል። 400 ወታደር አለ ተብሎ ተነግሯል። ይሄ በጋዜጣን በምንም የወጣ ነገር
በግልጽ ነው። የተቀላቀለችው ኤርትራ ህብረቱን አልደበቀችም። ራሷ
የተቀላቀለችውን አዘርባጃን ውስጥ አለችበት። ስለዚህ ይሄ እንግዲህ ከየመን ጋር በነበራቸው በዛ በደሴቱ ምክንያት ግጭት ነበራቸው። በዛም ሳውዲዎች ገንዘብ ያለው ሁሉ ዋናው ነገር በገንዘብ እንዳንገዛ ነው። ወገንም ጠላትም ሆነ መንግስትም ሆነ በገንዘብ ሊገዛ ይችላል። አገር ውስጥ ያለው ኢትዮጵያ ውስጥ ያለው ሁኔታ ከዚህ ሁሉ ንጹህ ነው ተብሎ መናገር አይቻልም። ከሳውዲ ገንዘብም ሆነ ከሌላ ገንዘብ ንጹህ ነው ብሎ መናገር አይቻልም። ይሄንን መከታተል ያስፈልጋል፣ ማጥናት ያስፈልጋል። ሳናውቅ እንዳንገፈቅበትና ሳናውቅ የማንከላከለው የማንጠብቀው የማንቆጣጠረው ሁኔታ ውስጥ እንዳንገባ ሁልጊዜ ይሄንን መመልከት ያስፈልጋል። ኢትዮጵያ ሁልጊዜ ይሄንን መመልከት አለባት።
ሻለቃ ዳዊት እጅግ በጣም አርጌ አመሰግናለሁ እንደሰጡኝ ትንታኔ ለማብራሪያው ሁሉ።
አመሰግናለሁ ሰለሞን። ምናልባት ሌላ ሰው ደግሞ የተሻለ አስተያየት ሰጥቶናል። ለዚህ ካለሁበት ተመክሮ አንጻር ደግሞ ከኢትዮጵያዊነት አንጻር ብዙ ስሜት የምከትበታለሁ እና ስላዳመጥከኝ አመሰግናለሁ።
እግዚአብሔር ይስጥልኝ ሻለቃ።